Laudetur Jesus Christus. It barak Jesus Christus.
Yeah?
E Vatican Radio No. ዝግጅታችን አሁን ይጀምራል። አድማጮች ዛሬ እንደ ጎርጎሪዮስ ዘመን አቆጣጠር ወርሃ ታህሳስ 31 ቀን ነው። ስለሆነም ዛሬ እኩለ ሌሊት ላይ የተያዝነው 2014 ዓመተ ምህረት ቦታው ለ2015 ለቆ ያልፋል። ከኡኩለ ሌሊት በኋላ አዲስ ዓመት 2015 ይገባል። ይሁንኑ ቀን መቁጠሪያ ለምትከታተሉ አድማጮቻችን እንኳን ለአዲስ ዓመት በሰላም አደረሳችሁ። ፊታችን ወርሃ የካቲት 11 ቀን እንደ አውሮፓ አቆጣጠር 2015 ዓለም አቀፍ የበሽተኛ ቀን ተከብሮ እንደሚውል የሚታወስ ሲሆን ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ እለቱ ትኩረት በመስጠት መልእክት ማስተላለፋቸው ቫቲካን ባወጣው መግለጫ አስታውቋል። የዓለም አቀፉ የበሽተኛ ቀን ርዕስ ከኢዮብ መጽሐፍ የተወሰደ ከ29 እስከ 15 ሆኖ ለአይነ ስውር አይን ነበርኩኝ ለአንካሳ እግር ነበርኩኝ የተሰየመ እንደሆነ መግለጫው አክሎ አመልክቷል። ለህሙማን የሚጠፋ ጊዜ ቅዱስ ጊዜ መሆኑ የርዕሰ ሊቃነ ጳጳሳቱ መልእክት ጠቁሞ እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ ሊገለገል ሳይሆን ለማገልገል ከሰማይ ሰማያት መውረዱ እንደሚያስገነዝብ ተገልጧል። ህሙማን ሁሉ ገባዊ እንክብካቤ ያገኙ እንደሆን መልካም ይስማቸዋል፣ እንክብካቤ ካጡ ግን በብቸኝነት ይጠቃሉ ያለ የቅድስነታቸው መልእክት በከባድ የታመሙ ሰዎች መኖራቸው ጥቅም የለውም እንደሚባል አስተውሰው ክፋት ሐሰትና ኢሰብአዊነት እንደሆነ አጽንኦት ሰጥተው በመልእክታቸው ላይ ማስፈራቸው ተገልጧል። አብዛኛው ጊዜ ህሙማንን የመንከባከብ ፍላጎትና ትዕግስት ሲያንስ ይታያል ያሉት ቅድስነታቸው ይህ እምነት ከማነስ ሊሆን እንደሚችልና ኢየሱስ ክርስቶስ መልካም ሥራ ስትሰሩ ለኔ እንደሰራችሁት ነው ብሎ ያለውን መዘንጋት የለብንም ማለታቸውም ተመልክተዋል። ካለ ሁሉ እግዚአብሔር የሰጠን ጸጋዎች ሁሉ በነጻ እንደሰጠን እኛ ለሰው ልጅ በደስታ መስጠት መንከባከብ ይጠበቅብናል። ህሙማንን መጎብኘት፣ መንከባከብ፣ ሞራል መስጠት መቻል አለብን። ለነሱ የምናደርገው መልካም ሥራ ለመድህን ክርስቶስ እንዳደረግነው ማሰብና ከህሙማን ጋር የምናጠፋው ጊዜ ቅዱስ ጊዜ ነው ሲሉ በመልእክታቸው ላይ ማስፈራቸውም ተያይዞ ተመልክተዋል። የመሰቃየት ምስጢር በኢየሱስ ክርስቶስ መስቀል እንደሚገለጥና ይህ የእግዚአብሔር ምሕረት እንደሚያመላክት ጠቅሰው መሰቃየት የእምነት መረጋገጫ እንደሆነ ማመልከታቸው የቫቲካን መግለጫ ርዕሰ ሊቃነ ጳጳሳት መልእክት ዋቢ በማድረግ አስገንዝበዋል። የሚገጥመን ህመምና ሲቃይ ሁሉ እምነታችን በጽኑ እምነት ላይ የተመሠረተ አቀባበል ካደረግንለት ሲቃያችን ኢየሱስ ክርስቶስ እንደተሰቃየው ሲቃይ ሊመሳሰል ይችላል። እምነት አልባ ስቃይ ለመሸከሙ እንደሚከብድ ጠቅሰው በስቃይና መከራ ጊዜ እግዚአብሔር የተመሰገነ ይሁን የማለት ተክሎ እንዲኖር ያሻል በማለት መጽሐፋቸውም ተገልጠዋል። ለህሙማን ለቀናት፣ ለወራት፣ ለዓመታት ሁለገባዊ እገዛ የሚሰጡ የሚንከባከቡ ሰዎች፣ የሕክምና ባለሙያዎች፣ ዘመድ ወዳጅ ሁሉ የተመሰገኑ ይሆኑ በማለት ፊታችን የካቲት ወር 11 ቀን ተስተውሶ ለሚውለው ዓለም አቀፍ የህሙማን ቀን የጻፉት መልእክት ማስገንዘቡም ተያይዞ ተመልክተዋል።
እንደሮፓና ቆጣጣር 2014 ዓመተ ምህረት ተቀላል ባላነጋገር ቅዱስ አባታችን ሰሊቃነ ጳጳሳት ፍራንቺስኮ ባካይዱት በህራዊና ዓለም አቀፋዊ ሐዋርያ ጉብኝት ስለ ሰላም ለሞትና ለስደት ስለሚዳረጉት ማህበረ ክርስቲያን ሰብአዊ መብትና ክብር ጥበቃ የግንኙነት ባህል ለማስፋፋት በተሰኙትና በተለያዩ አበይት ርዕሰ ጉዳዮች ላይ በማተኮር በቃልና በህይወት ምስክርነት አስተምህሮ መሪ ቃል የሰጡበት ዓመት መሆኑ የሚዘከር ሲሆን እኚህ የአርጀንቲና ተወላጅ ክላይት ቤተክርስቲያን ርዕሰ ሊቃነ ጳጳሳት በቅርብና ሩቅ በሚኖሩት የዓለም ህብረተሰብ ዘንድ የሚደመጡ የዓለም አቀፍ የመገናኛ ብዙሃን አብይ ትኩረት የሚሰጡባቸው መሆናቸው በኢጣሊያ ሚላኖ ከተማ በሚገኘው ካቶሊካዊ መንበረ ጥበብ የታሪክ መምህር የስነ ታሪክ ሊቅ አጎስቲኖ ጆቫኞሊ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ ገልጠው የእኚህ ርዕሰ ሊቃነ ጳጳሳት ማራኪውና እጅግ ቅርብና ሩቅ ያለው የሚስበው የተካኑት ጸጋ የማይካድ ነው። እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት የህዳሴ ዓመት መሆኑ ቤተክርስቲያን እሳቸውን የቅዱስ ጴጥሮስ ተከታይ እንዲሆኑ በመምረጧ በማስተዋወቅ በ2014 ዓመተ ምህረት ህዳሴው ቀጥሎ ገና አሁንም ቀጣይነት ያለው እቅድ መሆኑ እየታየ ነው። ስለዚህ ቀጣይ የህዳሴ ርዕሰ ሊቃነ ጳጳሳት በማለት ቅዱስ አባታችንን ገልጠው በአገረ ቫቲካን ቅድስት ማርታ ህንጻ በሚገኘው ቤተ ጸሎት ሁሌ ጠዋት መስዋዕተ ቅዳሴ አቅርበው በሚለግሱት ዕለታዊ አስተንትኖ ህዳሴ መዋቅራዊ ውጫዊ ከመሆኑ በፊት ልብን የሚመለከት የልብ መታደስ ማለት መሆኑ ያረጋግጣሉ። ልባዊ መታደስ ለውጫዊ መታደስ መሰረት መሆኑ ያስተምራሉ። በቤተ ክርስቲያን ብቻ ሳይሆን በጠቅላላ በዓለማችን በተለያየ መስክ ህዳሴ ያለው አስፈላጊነት እርግጠኛነት በተሞላው የቃልና የህይወት ምስክርነት አማካኝነት እያስተጋቡ ናቸው። ይህ ደግሞ እንደ አብነት በሳቸው ልዩ ፍላጎት የተጠራው በቅርቡ የተከናወነው ስለ ቤተሰብ ጉዳይ የመከረው ሲኖዶስ መጥቀስ ይቻላል ብለው ከዚህ ጋር በማያያዝም ቅዱስነታቸው ካለመታከት ያነቃቁት የግንኙነት ባህል የቅድስት መንበር የዲፕሎማሲያዊው ሂደት መር ሆኖ ይኸው የቅድስት መንበሯና ጸሐፊ ብፁዕ ካርዲናል ፒየትሮ ፓሮሊን በሁሉም የቅድስት መንበር ቋሚና በተለያዩ አገሮች በሚገኙት ሐዋርያዊ ልዑካን አማካኝነት እየተመሰከረ ነው ብለዋል። የዚህ ያነቃቁት የግንኙነት ባህል ውጤትም በቅርቡ ማንም ሳያስበውና ሳይጠብቀው በተባበሩት የአሜሪካ መንግስታትና በኩባ መካከል ከግማሽ ክፍለ ዘመን በላይ ያስቆጠረው ዲፕሎማሲያዊ ግንኙነት መቋረጥ ተወግዶ የተነሳሳው አዲስ የግንኙነት ተስፋ መጥቀስ ይቻላል። እርቅ ውይይት ይቅር መባባል ከቴዎሎጂያዊ አብዮት ወደ ቴዎሎጂያዊ ነጻነት እንድንሸጋገር እያደረጉ ናቸው። በሁለቱ አሜሪካዎች መካከል አንድ አዲስ የታሪክ ምዕራፍ ከፍተዋል። ይህ ምዕራፍ ቤተክርስቲያንና ፖለቲካ የሚመለከት ነው ብለዋል። ኢራቅ፣ ናይጄሪያ፣ ፓኪስታን በጠቅላላ በተለያዩ የዓለማችን ክልሎች በማህበረ ክርስቲያን ላይ የሚከሰተው የመብት ረገጣ ለስደት የሚዳርገው አድልዎና አመጽ በተመለከተ ያ የሁሉም ሰብአዊ መብትና ክብር መሰረት የሆነው የሃይማኖት ነጻነት አክብሮት እንዲረጋገጥና በሃይማኖት ስም በሰው ልጅ ላይ የሚፈጸመው ቅትለት የሰብአዊ መብትና ክብር ረገጣ እንዲወገድ ትክክለኛው የሰብአዊ መብትና ክብር ትንታኔ በመስጠት ይህ የሰብአዊ መብትና ክብር ረገጣ ዓለም በግድ የለሽነት ከመመልከቱ የተባባሪነት ልምድ እንዲላቀቅ እያስተማሩ ናቸው። በክርስቲያኖች ላይ የሚፈጸመው በደል፣ አመጽ፣ ስደት ሁሉ ምዕራቡ ዓለም በግድ የለሽነት ከመመልከቱ ተግባር እንዲላቀቅ በማሳሰብ የግድ የለሽነት ተግባር ታሪክን ያግታል። ስለዚህ ከዚህ አይነቱ ታሪክ ከማገት ተግባር ለመላቀቅ የግንኙነት ባህል በማስፋፋት እርቅ፣ ይቅር መባባል፣ መተሳሰብ፣ ፍትህ፣ ሰላም ይረጋገጥ ዘንድ ሰፊ ጥልቅ ትምህርት በቃልና በህይወት እያስተጋቡበት ዓመት መሆኑን ገልጠው ያካሄዱት ቃለ ምልልስ አጠቃለዋል።
በዚሁ ዛሬ እኩለ ሌሊት ላይ ቦታው ለ2015 አስረክቦ የሚሰናበተው 2014 በጎርጎሪዮስ የቀን መቁጠሪያ 26 የፓስቶራል ባለሙያዎች በአመፅ ሕይወታቸው እንዳጡ የፊደስ ዜና አገልግሎት ሪፖርት ይፋ አድርገዋል። ባለፈው ዓመት 2013 ይህም እንደ ጎርጎሪዮስ ዘመን አቆጣጠር 23 የፓስቶራል ባለሙያዎች በተመሳሳይ ሕይወታቸው ማለፉ የዜና አገልግሎቱ ሪፖርት ለጥቆ አመልክቷል። በብዛት የፓስቶራል ባለሙያዎች በአመፅ የሚገደሉባቸው ቦታዎች የአሜሪካና አፍሪካ ሀገር እንደሆነም ሪፖርቱ በማያያዝ አመልክቷል። በአመጽ ከተገደሉ 26 የፓስቶራል ባለሙያዎች 17 ካህናት፣ አንድ መነኮስ፣ 6 ደናግላን፣ አንድ የዝርዓ ክህነት ተማሪ እንደሆኑም ሪፖርቱ አስታውቋል። በፊደስ የዜና አገልግሎት ሪፖርት መሰረት በአመጽ ለህልፈት ከተጋለጡ የፓስቶራል ባለሙያዎች መካከል 14ቱ በአሜሪካ የቀሩ በአፍሪካ አህጉር መሆኑ ተመልክተዋል። አብዛኛዎቹ ሕይወታቸው ያለፈው አመፀኞች ለመዝረፍ ጥቃት በሰነዘሩበት ጊዜ እንደሆነና ይህ ግብረ ገብነት አልባ በሰፈነባቸው ክልሎች እንደሆነም ሪፖርቱ ያመለክታል።
በቅርቡ አንድ የኢጣሊያ ዕለታዊ ጋዜጣ ተጨባጭ የዓለምና ብሔራዊ አቀፍ ጉዳዮች በአሃዝ ትንተና የሚያቀርብ ዴሞስ የተሰየመው ድርጅት የርዕሰ ሊቃነ ጳጳሳት ፍራንቼስኮ ማራኪነት ኩላዊ አውንታዊ ስልጣናዊ ተጽዕኖ መሰረት ምን ይሆን በሚል ጥያቄ ስር ባካሄደው የሕዝብ አስተያየት ክትትል መሰረት በማስደገፍ በሰጠው ዜና እጅግ ለህዝብ ቅርብ ከመሆናቸው የሚመነጭ ኃይል ነው የሚል መልስ በስፋት ድምጽ የተሰጠበት መሆኑ ሲያመለክት፣ ይህንን ጉዳይ በማስደገፍ በኢየሱሳን ማህበር በሁለት ሳምንት አንዴ ለሚታተመው ካቶሊካዊ ስልጣኔ ለተሰየመው መጽሔት ዋና አዘጋጅ የኢየሱሳን ማህበር አባል አባ አንቶኒስ ፓዳሮ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ ዓለማችን የታማኝነት እማን የሚያኖሩባቸው አካላት ግሽበት እጅግ የተጠቃና የመተማመን የአሳማኝነት እውነተኛ በቃልና በሕይወት የተመራ ተግባር እጥረት የተሞላ በሆነበት በዚህ በአሁኑ ወቅት ቅዱስ አባታችን ለሕዝብ ቅርብ በተለይ ደግሞ ለተናቁት በጥጋጥቅ የከተሞቻችን ለድሆች ለህልውና ጥጋጥቅ ሰብአዊ ጉዳይ ቅርብ በመሆን በሁሉም ዘንድ ታማኝና ከዚህ ቅርበት የመነጨ አሳማኝና ታማኝ እንዳደረጋቸው ከዚህ ጥልቅ ቅርበት የመነጨ ስልጣናዊ ኃይል እንዳስለበሳቸው አብራርተዋል። ሁሌ እንደምናየውም የስልጣን ኃይል ይኸውም በዓለም አይን ከሕዝብ ርቆ በመኖር ተከቦና ታጥሮ በጥበቃ ኃይል ተከቦ ከመኖር ተግባር የሚመነጭ ሲሆን፣ ይህ ደግሞ ኃይል ሳይሆን ድካምነትን ነው የሚያመለክተው። ቅዱስ አባታችን ለሕዝብ ቅርብ በመሆናቸው ይህ እውነተኛው መንፈሳዊነት ሰብአዊነት የተጠማው ዓለም በሳቸው ላይ ያለው እማኔ ከፍ እንዲል አድርጎታል። ስልጣናቸውም ይህ የሰብአዊነት ቅርበት ነው ብለዋል። በቅርቡ ጋዜጠኛና ደራሲ ካቶሊካዊ ምዕመን ቪቶሪዮ ሜሶሪ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ለሚያነቃቁት የህዳሴ መርሃ ግብር በተለያየ መስክ ለመቀበል የሚያዳግታቸው አካላት እንዳሉ ይናገራሉ። በእርግጥ እውነት ነው። ይህ ደግሞ የቅዱስነታቸው ህዳሴ ውጤታማነት የሚያረጋግጥና ህዳሴው እውነት መሆኑ የሚያመለክት ሁኔታ ነው። ቅዱስነታቸው ነጻ በሳለ ክርስትና የሚያነቃቁ ናቸው። እንዲህ በመሆኑም ከማንኛውም አካልና ሁኔታ ጋር ቀርቦ መወያየት የማያዳግታቸው ናቸው። ቤተ ክርስቲያን ከሁለተኛው የቫቲካን ጉባኤ በኋላ ያነቃቃቸው ህዳሴ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት እያመለከቱት ባለው ጎዳና የሚከወን መሆኑ አብራርተዋል። ቅዱስ አባታችን የሥነ ግብረ ገብ ሰባኪ አይደሉም። አለመሆናቸውም በተለያየ መድረክና መንፈሳዊ ርዕስ በሚሰጡት ምዕዳንና አስተምህሮ በሚያስደምጡት ንግግሮች በቃልና በሕይወት የሚያረጋግጡት እውነት ነው። ለቅርብ ተባባሪዎቻቸው የሮማዊት ቤተ ክርስቲያን የብፁዓን ካርዲናሎችና ጳጳሳት፣ አበይት የቤተ ክርስቲያን ባለሥልጣናት ለበዓለ ልደት ምክንያት ባስደመጡት ንግግር የተመሰከረም እውነት ነው። ከክርስቶስ ጋር ያለንን ግንኙነት እንመረምር ዘንድ የሚያነቃቃ ክርስቶሳውያን እንሁን የሚል ነው። መንፈሳዊነት ተዘክሮ ማጥፋት እንዳያጋጥም አደራ የሚል ጥሪ ነው። ስለዚህ ያንን ከክርስቶስ ጋር የተገናኘንበት ያ ሕይወታችንን የለወጠው ግንኙነት መለስ ብለን እንድናስተውል የምናደርገው ሕያው የተዘክረው ጉዞ ፍጹማን ባለመሆናችን የተነካ ነው። በመሆኑም ቅዱስ አባታችን ፍጹማን አለመሆናችን ወደ ምግባረ ብልሽት እንዳይመራን አንዳዲስ የታደሰ ህሊና እንድናጎለብት አደራ ያሉበት መልእክት እንጂ የሚወቅስ እጅ የሚቀስር መልእክት አይደለም። ቤተ ክርስቲያን ኢየሱስ ክርስቶስ ለመመስከር እየተጠራች ነች። ስለዚህ ይህ የምስረታዋ ምክንያት የሆነው እውነት እንዳይዝል አደራ ብቻ ሳይሆን በጽናት ያሳሰቡት መልእክትም ነው። ከዚህ እውነት የሚያረቃት ሁሉ አንድ በአንድ ለይተው በመተንተን እንድንጠነቀቅ ጥሪ አስተላልፈዋል። የሚገርመው ይህ መልእክት በቤተ ክርስቲያን ውስጥ ብቻ ሳይሆን ከቤተ ክርስቲያን ውጭና በጠቅላላ ከክርስትናው ዓለም ርቀው በሚኖሩት አካላት ማህበራትና ህብረተሰብ ጭምር ሙሉ ተቀባይነት እንዲያገኙ አድርገዋል። ምክንያቱም የታደሰ ህሊና ለቤተ ክርስቲያን ብቻ ሳይሆን ለመላ ዓለም የሚመለከት ጥሪ ነው። የቅዱስነታቸው ኃይል ወንጌላዊው ህይወት ነው ብለዋል። ቅዱስነታቸው መልካም አፍቃሪ የሁሉም ወዳጅ ናቸው፣ ልበ ርሩህ ደግ ናቸው። ሆኖም ግን ያላቸው ርህራሄ መልካምነት ደግነት ወንጌላዊ ነው። ስለዚህ ወንጌላዊ በመሆኑ ምክንያት ብዙ እንቅፋት ያጋጥመዋል። ወንጌልና ክርስቶስን በትክክልና በእውነት በቃልና በህይወት ስትኖር የሚያጋጥም ችግር መዘርዘሩ አያዳግትም፣ ግልጽና የታወቀም ነው። የወንጌላዊ ህይወት ምስክር ወንጌል እንጂ ሰው አይደለም። ለምትኖረው ወንጌላዊ ህይወት ምስክር ወንጌል ከሆነ ማንኛውም አይነት መሰናክል ችግር ቢያጋጥምህ አትወድቅም በማለት ያካሄዱት ቃለ ምልልስ አጠቃለዋል።
የዩኤስ አሜሪካ ካቶሊካዊት ቤተ ክርስቲያን ከወርሃ ጥር ከአራት እስከ አስር ቀን በእግዚአብሔር ራእይ የዓለም ህዝቦች አንድ ቤተሰብ ናቸው በሚል ርዕስ የስደተኞች ቀናት ተከብሮ እንደሚውል ተመልክተዋል። ይህንኑ ማሳሰቢያ የሰጠው የሀገሪቱ ረኪበ ጳጳሳት መሆኑ የተመለከተ ሲሆን ለተሻለ ህይወት በስደት ዩኤስ አሜሪካ ከሚገቡ ስደተኞች ሰብአዊ ትብብር እንዲደረግ ትኩረት በመስጠት መሆኑም ተያይዞ ተመልክተዋል። በየዓመቱ ከተለያዩ የዓለም ሀገራት ለሰብአዊ መብት ጥበቃ እና ለተሻለ ህይወት በብዙ ሺህ የሚገመቱ ስደተኞች ወደ ሀገሪቱ ማለትም ዩናይትድ ስቴትስ እንደሚገቡ የህዝቦች ፍልሰት ስታቲስቲክስ ያመለክታል። ይሁንና የሀገሪቱ ካቶሊካዊት ቤተ ክርስቲያን በስደት ምክንያት በርካታ ቤተሰቦች ተለያይተው እንደሚገኙና የሚዋሃዱበት መንገድ እንዲገኝ ጥያቄ በማቅረብ ምዕመናን ከስደተኞቹ ጋር እንዲተባበሩም እየጠየቀች መሆኗ የደረሰን ዜና ያመለክታል።
በተባበሩት የአሜሪካ መንግስታት በምትገኘው ካቶሊካዊት ቤተ ክርስቲያን ሁላችን በእግዚአብሔር ህልውና አንድ ቤተሰብ ነን በሚል መርህ ቃል ስር እንደ አውሮፓን አቆጣጠር ከጥር 4 ቀን እስከ ጥር 10 ቀን 2015 ዓ.ም የስደተኞች ሳምንት ቀን እንደሚከናወን የተባበሩት የአሜሪካ መንግስታት ብፁዓን ጳጳሳት ምክር ቤት ካሰራጨው መግለጫ ለመረዳት ተችሏል። ዓላማው የአገሪቱ ካቶሊካውያን ምዕመናን በአገሪቱ ለሚገኙት ስደተኞች ጽኑ ራእይ ያለው ወሳኝ ተግባር አማካኝነት ስለ እነርሱ በመታገል ወደ አገሪቱ የሚገቡት ስደተኞች ብሩህ መጻኢ እንዲረጋገጥ ካለመታከት ምዕመናን በመልካም ተግባር ጸንተው እንዲተባበሩና በተለያየ ግብረሰናይ ዓላማ እንዲተጉ የሚያነቃቃ መሆኑ የገለጠው የተባበሩት የአሜሪካ መንግስታት ብፁዓን ጳጳሳት ምክር ቤት መግለጫ አክሎ በተባበሩት የአሜሪካ መንግስታት አገሮች የሚኖሩት ስደተኞች በመጡበት አገር ከሚገኙት ቤተሰቦቻቸው ልጆቻቸው ጋር ለመገናኘት እድል እንዲያገኙና በስደት ምክንያት የሚፈጠሩ የባለትዳሮች የቤተሰቦች መለያየት የመሳሰሉት ማህበራዊ ሰብአዊ ችግሮች ጭምር እንዲቀረፍ መንግስት መፍትሄ እንዲያፈላልግ ለማነቃቃት ያለመ የስደተኞች ሳምንት እንደሚሆን ያመለክታል። ለስደተኞች የገንዘብ እርዳታ እንዲደረግ የሚያነቃቃ በምክር ቤቱ ይፋዊ ድረገጽ አማካኝነት የተለያየ ጥሪ የሰፈረም ሲሆን በተባበሩት የአሜሪካ መንግስታት የሚገኙት ስደተኞች ዕለታዊ ኑሮ ምን ተመስለው የሚገልጽ ዜና ስደተኛው ለመደገፍ ምን መደረግ እንዳለበትና ስደተኛው የሚመለከተው በተባበሩት የአሜሪካ መንግስታት የስደተኛ መቆጣጠሪያ ሕግ በድረገጹ በማስፈር ስደተኛው መብቱና ግዴታው እንዲያውቅ የሚደግፍ መሆኑ የብፁዓን ጳጳሳት ምክር ቤት መግለጫ ይጠቁማል። በተጨማሪም ሕጋዊነት ጸረ አዳዲስ ባርነት ለሚደረገው ትግል አብይ ድጋፍ መሆኑና ስደተኞች አለፈቃድ በሕገወጥነት የሚኖሩት ለተለያየ ጸረ ሰብአዊ አደጋ የሚያጋልጠው ችግር እንዲቀረፍ ከዚህ ለአዳዲስ ባርነት ከሚያጋልጣቸው ወጥመድ እንዲላቀቁ መንግስት ሕጋዊ እውቅና እንዲሰጥ በስፋት ጥሪ የሚቀርብበት ሳምንት ከመሆኑም ባሻገር ሐሴትና ተስፋ የሁለተኛው የቫቲካን ጉባኤ ውሳኔ የቅዱስ ዮሐንስ ጳውሎስ ዳግማዊ ሰነዶች እንዲሁም የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ወንጌላዊ ሐሴት የተሰየመው ሐዋርያዊ መልእክት በስፋት ጠቀስ የተለያየ ጸሎት አስተንትኖ አስተምሮ የሚቀርብበትና በዚህ የስደተኞች ሳምንት ስለ ስደተኞች ጉዳይ በተለያየ ዘርፍ ተሰማርተው አገልግሎት የሚሰጡት የቤተ ክርስቲያንና የመንግስት አካላት ጭምር የሚያሳትፍ እንደሚሆን የተባበሩት የአሜሪካ መንግስታት ብፁዓን ጳጳሳት ምክር ቤት መግለጫ ያመለክታል።
አድማጮች በመከታተል ላይ የምትገኙት የቫቲካን ራዲዮ ነው። የኢትዮጵያ የህዝብ ዲፕሎማሲ ቡድን በግብጽ ይፋ ጉብኝት ማድረጉና ከተለያዩ የሀገሪቱ አካላት ጋር መገናኘቱ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽህፈት ቤት የደረሰን ዘገባ ያመለክታል። አሁን የምታዳምጡት ካለፈው ዝግጅታችን የቀጠለ መሆኑ እናስታውሳችኋለን። የዚሁ ዘገባ ክፍል 3 እና የመጨረሻው በሚቀጥለው ዝግጅታችን ለመከታተል ትችላላችሁ።
እዛ ከሄድን በኋላ ከኤርፖርት ጀምሮ ጥሩ አቀባበል ነው የተደረገልን። የግብጽ አምባሳደር በኢትዮጵያ እዛ ቀድመው ሄደው ከአምባሳደር መሐመድ ድሪስ እና እንደዚሁም የኢትዮጵያ አምባሳደር ለግብጽ እዛ ያሉ ክቡር አምባሳደር መሐመድ ድሪር ሁለቱም በአውሮፕላን ውስጥ መጥተው ነው የተቀበሉን። ከዚያ ወደ ተመደበልን ቦታ ሄደን ከሰዓት በዛን እለት የምሁራን ስብስብ ነበረና እነዚህ ምሁራን የሚወያዩበት ለሚባል ስኮላርስ ካውንስል ፎር ፎሪን አፌርስ የሚባል አንድ ምሁራን ነበሩ እና ሁለት ቀን ውይይት አድርገው ነበር። እኛ ያደረስንበት ቀን ግብጽና ሀያላን መንግስታት የሚለው የዲፕሎማሲያዊ ግንኙነት ዙሪያ ነበርና የሚወያዩ እዛ ላይ እኛ ከተገኘን በኋላ ስለ አባይም ጉዳይ ተነስቶ በአባይም ውሃ ዙሪያ ላይ ገለጻ በአፈ ጉባኤያችን በኩል በቡድኑ መሪ በኩል ቀረበ። ገለጻው ደግሞ ምንድን ነው? የአባይ ውሃው ወደ ግብጽም ህዝብ ይሄዳል። እንዲያውም የአባይ ግድብ በሚሰራበት ጊዜ ለግብጽ ህዝብ የበለጠ ጠቀሜታ እንዳለው አስረዱ ማለት ነው። እንግዲህ በዛን ወቅት ስንነጋገር ሳለን ምሁራን እዛ የነበሩበት ስለሆነ አንዳንድ ጥያቄዎች በጋዜጠኞቹም ሲነሱ ከግብጽ በኩል የነበረው ቀደም ብሎ የነበረው አመለካከት ኢትዮጵያ ይህንን ግድብ የምትገድበው ያለች የልማት አላማ ኑሯት ሳይሆን ሌሎች አገሮች እስራኤልና አሜሪካ ስለሚያግዟት ነውና የሌላ አጀንዳ ነው የምታካሄድ ያለ የሚልን አመለካከት ተሸክመው የኖሩበት ጊዜ ስለነበር ምንም እንኳን በአሁኑ ባለው የግብጽ አመራር አመለካከት የተለወጠ ስሜት ቢኖርም ታች በህዝብ ዘንድ ግን ለዘመናት በአእምሯቸው ውስጥ ይዘውት የቆዩ ይህ ውሃ ለግብጽ ተጠቃሚ ህዝብ ኢትዮጵያ ምናልባት ገድባ ውሃውን እንደማትለቅ አድርገው አስበው ስለነበረ ይህንን አመለካከት ግልጽ የሚያደርግ ፈታ የሚያደርግ ኢትዮጵያ ምንም ጊዜ ቢሆን ለግብጽ ህዝብ የውሃውን ተጠቃሚነቷን እንደማትገድብባቸውና እንዲያውም በበለጠ ሄዶ ደለሉ እዛ ሄዶ ለነሱ በጣም ችግር የሚፈጥር የነበረ በኢትዮጵያ በኩል ድርቅ በሚሆንበት ጊዜ ውሃው ይቀንስ ደለል እየሄደ ያስቸግራቸው የነበረ እንደዚሁም ደግሞ የውሃውን መጠን ይህን ግድብ በሚሰራበት ጊዜ ውሃው መጠን እንደሚጨምር እንደዚሁም በአካባቢው የደን ልማቶች በሚደረግበት ጊዜ በአባይ ዙሪያ ላይ ዝናብ የመምጣቱን እድል ከፍተኛ እንደሚሆንና ውሃውን እየጨመረላቸው እንደሚሄድ ደለል ወደዛ ፈሶ ታላቅ ወጪ የሚያስከትልባቸው የነበረ በኢትዮጵያ ስለሚቀርላቸው ስለዚህ ውሃው ለግብጽ በበለጠ ጠቀሜታ እንደሚሰጥ መግለጫ ተደረገ። ይሄ ደግሞ የሚሰራው ያለ ግድብ ኢትዮጵያውያን ሁሉም ኢትዮጵያዊ ከራሱ ኪስ በማውጣት የሚያደርገውን አስተዋጽኦ መሆኑና የማንም እጅ የሌለበት በኢትዮጵያውያን ብቻ የሚሰራ ያለው ስራ መሆኑና ይህንንም የስራ አላማ ድህነትን ለመቀነስ የምናደርገው ያለን ርብርቦች እና ይህንን ድህነት ለመቀነስ የአባይ ግድብን በምናደርግበት ጊዜ ለጎረቤት አገሮች የጋራ ጥቅምን ለማምጣት ተብሎ እንጂ ኢትዮጵያ ብቻዋን ልደግ ብቻዬን ልኑርበት ብላ የማታደርገው መሆኑን ቀደም ብሎ በወጣው የአገራችን ኮንስቲቱሽን ላይ ሰፍሮ ያለ በሀገራችን ያሉ ሪሶርሶች መሬትም ውስጥ ይሁኑ ከመሬት በላይ ያሉ ሀብት ወደ ሀብትነትን የመቀየር መብት ሲኖራት ይህንን መብት ደግሞ ከጎረቤት አገሮች ጋር የምትጋራው መሆኗን በኮንስቲቱሽን የተመላከተ ነገር ስለሆነ ለግብጽ ሕዝብ ስጋት የሚፈጥር አለመሆኑን የተገለጸበት አጋጣሚ ነበረ።
የዚሁ ዘገባ ተከታታይ በሚቀጥለው ዝግጅታችን ለመከታተል ትችላላችሁ። በመከታተል ላይ የምትገኙት የቫቲካን ራዲዮ ነው። ባለፈው እሁድ ከኢንዶኔዥያ ወደ ሲንጋፖር ሲበር የተሰወረው የኤር ኤሽያ አየር መንገድ በጃቫ ውቅያኖስ መውደቁና የአርባ ሰዎች አስከሬን መገኘቱ የኢንዶኔዥያ ባህር ኃይል ቃል አቀባይ አስታወቁ። ተሰውሮ አሁን በጃቫ ውቅያኖስ መከስከሱ የተመለከተው ኤር ኤሽያ 162 መንገደኞች አሳፍሮ ነበር። የአየር መንገዱ አስተዳዳሪ ቶኒ ፈርናንደስ በትዊተር ማኅበራዊ መገናኛ በኩል የተሰማቸውን መራራ ሐዘን ገልጠው ለመንገደኞቹ ቤተሰብ ጥናቱ እንዲሰጣቸው ተመኝተዋል። ከ45 ደቂቃ በረራ በኋላ የተሰወረው አይሮፕላኑ አብራሪው በመጥፎ የአየር ጸባይ ምክንያት የበረራ አቅጣጫ እንዲለውጡ ጠይቀው በዚያው አካባቢ ጀቶች ስለነበሩ ጥያቄው በበረራው ተቆጣጣሪ ክፍሉ ውድቅ እንደሆነ የአየር መንገዱ ዳይሬክተር በማያዝ አብራርተዋል። የኤር ኤሽያ አየር መንገድ ከ9 ወራት በፊት 239 መንገደኞች አሳፍሮ ከኳላሉምፖ ወደ ቤጂንግ ቻይና አቅንቶ እስካሁን ድረስ የት እንደገባ አልታወቅም። ባለፈው ሐምሌ ወር ላይም ከአምስተርዳም ዘኔዘርላንድ ወደ ኳላሉምፖ ሲበር በምስራቃዊ ዩክሬን በሚሳይል መመታቱ የማይዘነጋ ነው። አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።